እንደምን አምሽታችኋል የተከበራችሁ አድማጮቻችን። የእሁድ ምሽት መስከረም 15 2015 ዓ.ም መሰናዶ ጀመረ። ዛሬም በሳምንት ውስጥ ከተደመጡ ጥንቅሮቻችን መካከል ተደግሞ ቢሰሙ ያልናቸውን መራርጠን ይዘንላችኋል። ኤደን ገረመው መሰናዶውን እየመራው፣ ኬልያስ አስማረና እንዲሁም ደግሞ ከቆንጅት ታዬ ጋር አብራችሁ ቆያለሁ። አብራችሁን ታምሹ ዘንድ በአክብሮት እንጋብዛለን። ሰሞኑ አቤል ዳኜ የተባለ ወጣት የሰራው በቀላል ምሳሌና ቋንቋ በሁካታ መካከል ሆኖ ድምጽን ማጥፋት የሚቻልበት የቴክኖሎጂ ፈጠራ ጽንሰ ሐሳብን የሚያስረዳው ቪዲዮ በማህበራዊ መገናኛ ብዙሃን ላይ መነጋገሪያ ሆኖ ሰንብቷል። ኗሪነቱን በዩናይትድ ስቴትስ ዋሽንግተን ዲሲ አካባቢ ያደረገው አቤል ዳኜ የ18 ዓመት ወጣት ሲሆን ብሬክስሩ ጁኒየር ቻሌንጅ በተሰኘ የሳይንስ ቴክኖሎጂና ሂሳብ ውድድር ላይ ከ2400 ሰዎች መካከል ለፍጻሜው ከደረሱት ጥቂት ተወዳዳሪዎች መካከል አንዱ መሆን ችሏል። አቤል ዳኜንና ወላጅ አባቱን ዶክተር አሰፋ ዳኜን አነጋግሬ ያሰናዳሁት ዘገባ ቀዳሚው የምሽቱ ጥንቅራችን ነው።
Noise cancellation is a miracle. But how does it work?
Well, we know that noise is produced by vibrations. When a speaker vibrates, it disturbs the air molecules immediately outside it. And the...
ይህ ነዋሪነቱ በዩናይትድ ስቴትስ ዋሽንግተን ዲሲ አካባቢ የሆነው አቤል ዳኜ ብሬክስሩ በተሰኘው የታዳጊ የቴክኖሎጂ ፈጠራ ባለሙያዎች መወዳደሪያ ቪዲዮ ነው። በቅርቡ የ18 ዓመት ልደቱን ያከበረው አቤል ብሬክስሩ በተሰኘው በዚሁ ውድድር ላይ በአንድ ደቂቃ ተኩል ወይም ደግሞ በ90 ሰከንዶች ውስጥ አንድን ሳይንሳዊ ጽንሰ ሐሳብ ቀላልና ማራኪ በሆነ መንገድ ማስረዳት መቻል አለበት። አቤል ስለ ውድድሩ እንዲህ ያስረዳል።
The video that explains it most clearly in a fun, engaging, creative way will win a $250,000 scholarship for their school, $100,000 lab, like they would build a science lab valued at $100,000.
አሸናፊውን ቪዲዮ የሰራው ሰው $200,000 የነጻ የትምህርት ዕድል ለተማረበት የሁለተኛ ደረጃ ትምህርት ቤት $100,000 የሳይንስ ላብራቶሪ መገንቢያና ተማሪው አነቃቅቶኛል አግዞኛል ለሚለው መምህር ደግሞ $50,000 ሽልማት ያገኛል። ይሄ ህይወትን በእጅጉ የሚቀይር ነገር ነው። ከዚህ በተጨማሪም አሸናፊው በሳይንስና በቴክኖሎጂው ዘርፍ እጅግ ከተከበሩ ሰዎች ጋር የመተዋወቅና ትስስር የመፍጠር እድልም ያገኛል። ውድድሩ የተለያዩ ደረጃዎች አሉት። አሁን ሩብ ፍጻሜ ላይ ደርሻለሁ። ይሄ ማለት መጀመሪያ ላይ ከተወዳደሩት 2400 ሰዎች መካከል 30 ቀርተናል። ስለዚህ አሁን እጅግ ብዙ ሰዎች ብሬክትሩ ጁኒየር ቻሌንጅ የሚለው ገጽ ላይ በዩቲዩብም ሆነ በፌስቡክ ላይ ሄደው ላይክ ያደረጉት ወይም አስተያየታቸውን የተውለት ቪዲዮ ብዛቱ ታይቶ በህዝብ ተወዳጅ ሆነ የሚለውን በማሸነፍ በቀጥታ ለመጨረሻው ዙር ያልፋል ማለት ነው።
አቤል የመረጠው ሳይንሳዊ ጽንሰ ሐሳብ በጫጫታ መካከል ተቀምጦ ድምጽን ማጥፋት ያስቻለው ቴክኖሎጂ እንዴት እንደሚሰራ በቀላሉ የሚያስረዳ ነው። ይህ ቪዲዮ በብዙ ኢትዮ ኤርትራውያን ዘንድ በማህበራዊ ሚዲያ ላይ ከተጋራ በኋላ ብዙዎች ተመልክተውታል። ነገር ግን ውድድሩን ለማሸነፍ ብሬክስሩ ገጽ ላይ ሰዎች በመሄድ የሱን ቪዲዮ መውደድ እንዳለባቸው፣ ላይክ ማድረግና አስተያየት መተው እንዳለባቸው ይናገራል። ገና ከልጅነት እድሜው አንስቶ በቴክኖሎጂ ላይ ከፍተኛ የሆነ ስሜት እንዳዳበረ የሚናገረው አቤል ከዚህ ቀደም የተለያዩ መተግበሪያዎችንና ስራዎችንም ሰርቷል።
And my passion is computer science, and it's been like that way since I was really young, around 7 or 6 or so. And I got into it by watching my dad code, and then I decided I wanted to practice, and I started building small apps and stuff and looking at YouTube.
በጣም የምወደው ነገር ኮምፒውተር ሳይንስ ነው። ገና ከልጅነቴ ከ6 እና ከ7 ዓመት አንስቶ አባቴ ኮድ ሲያደርግ ያየሁ በዛ መልኩ ነው የጀመርኩት። ስጀምር ክህሎቴን ለማዳበር አነስተኛ መተግበሪያዎችን መስራት እንዲሁም የዩቲዩብ ስልጠናዎችን በማየት ነው መለማመድ የጀመርኩት። አሁን ላይ ትልቁ ጊዜ ነው የሚወስደው ነገር ሜከር ስፔስ የተሰኘው ከጓደኞቼ ጋር የከፈትኩት በጎ አድራጎት ድርጅት ነው። አማዞን በገንዘብ እየደገፈን ሲሆን በስቴም ሳይንስ ላይ ያሉ ወጣቶች ትስስር እንዲፈጥሩ የተለያዩ የቴክኖሎጂ መማማሪያ መደገፊያዎችን እንዲያገኙ የመሳሰሉትን የሚሰራ ነው። ከዛ በተጨማሪም ጊዜን የተለያዩ መተግበሪያዎችን በመስራት አሳልፋለሁ። ከሁሉም የተወደደው ደግሞ ባትል ሮያል የተሰኘው በቡድን የሚጫወቱት እንቅስቃሴ የሚጠይቅ መተግበሪያ ነው። ይሄ መተግበሪያ በiOS እና በAndroid ላይ ይገኛል።
በዚህ ሳምንት የመጀመሪያ ዲግሪውን ለመስራት ወደ ስታንፎርድ ዩኒቨርሲቲ የሚያቀነው አቤል ከዚህ በተጨማሪም በበጎው ስራ ላይ የሚሳተፍ ሲሆን በቅርቡም በደብረ ማርቆስ ለሚገኘው የሐዲስ ዓለማየሁ አካዳሚ ለተማሪዎች የኦንላይን የቴክኖሎጂ ስልጠና መስጠቱን ይናገራል።
I love to learn computer science, but I also love to share what I learned to other people, especially other people who may not have the same opportunities as I have. So there was this
computer science memoir dalu እሱም ብቻ ሳይሆን እኔ የተማርኩትን ለሌሎች እድሉን ላላገኙ ሰዎች ማጋራት እወዳለሁ። ስለዚህ በደብረ ማርቆስ የሚገኝ አንድ አዳሪ ትምህርት ቤት አለ። ሐዲስ ዓለማየሁ አካዳሚ ይባላል። በአሁኑ ክረምት እስከ እኩለ ሌሊት ድረስ እያመሸሁ በነሱ ንጋት ሲሆን እየጠበቅኩ ለሁለት ሳምንት የዌብ ግንባታ አስተምራለሁ። በርግጥ ይሄ መርሃ ግብር ለአንድ ሳምንት ታስቦ የተጀመረ ቢሆንም በነበረው የቴክኒክ ችግር ሁለት ሳምንት ፈጅቷል። በአዲስ ዓለማየሁ ትምህርት ቤት የሚማሩ 100 የሚሆኑ የሁለተኛ ደረጃ ተማሪዎች ናቸው ኮርሱን የወሰዱት። በጣም ቢደክመኝ የነበረ ቢሆንም መጨረሻ ላይ የሰሩትን ሳይ በትንሽ ነገር እንደዛ መስራታቸው ግን አስደንቆኛል አስደስቶኛልም።
ደፊት ህልሙ ኢትዮጵያ በመሄድ ሀገሩን መርዳት መሆኑን የሚናገረው አቤል ይሄ ተሞክሮ ቢያዳክመውም ወጣቶች እድሉን ካገኙ በቶሎ መለወጣቸውን ያየሁበት ነው ይላል። አቤል ወደዚህ ሙያ እንዲገባ ተጽዕኖ ያሳደሩበት ወላጅ አባቱ ዶክተር አሰፋ ዳኜ በዚህ በቴክኖሎጂ ሙያ በአዲስ አበባ ዩኒቨርሲቲ በመምህርነት ያገለገሉ ሲሆን PhD-ያቸውን በአየርላንድ በመስራት በአሁን ሰዓት በማይክሮሶፍት ድርጅት ውስጥ ተቀጥረው የሚያገለግሉ ባለሙያ ናቸው። ዶክተር አሰፋ አቤል ከልጅነቱ ጀምሮ በራሱ ተነሳሽነት ከበድ ያሉ ነገሮችን መሞከር የሚወድ ልጅ ነበር ይላሉ።
እኔም ባለቤቴም የቴክኖሎጂ ሰዎች ነን። ዩዥዋሊ በቃ ሲያወራን እንደ ትልቅ ሰው እንደምናወራው ይሄ ተሰርቷን አናደርገውም፣ ፑሽ ባክ አናደርግም፣ ኢንካሬጅ እናደርገዋለን እንደዚያ እንዲያደርግ እና ከዚያ በኋላ ፕሮግራም መጻፍ ሲጀምር መጀመሪያ ያለው ምንድን ነው፣ ለምን ፕሮግራም ይሄ ሰው ፎቶ አንስቼ ከእንትን አድጌ ቅድም ኤክስፕሌን ያደረገውን ማለት ነው እና ባክግራውንዱን እየቀያየርኩ መስራት እችላለሁ። ይሄ እኮ ተሰርቷን ልለው አልፈለጉ ማለት ያ ቴክኖሎጂ አለ በተለያየ መልኩ ማለት ነው። እሱም ያስብበት ይላል። ግን ያሳሰበኝ ከባድ አይዲያ ነው የወሰደው ይሄ ልጅ እና እንትን እንዳያደርግና እንዳያቆም ፈለግኩኝ። እና ለምን ትናንሽ ነገሮችን እነዚህ አትሞክርም እለዋለሁ። አሁ እነሱን እሰራለሁ ግን ይህን መስራት እፈልጋለሁ አለ እና ቀጠለ። ኦኬ አልኩት እና ከዛ በኋላ አንድ ቀን የሆነ ፕሮግራም ሰርቶ ይሄ ነገር እየሰራ ነበረ ግን እምቢ አለኝ አለ። ከየት አገኘኸው ስለው የሆነ ሳይት ስም ጠቀሰልኝ እና ያ ሳይት ማለት ፕሮግራመርስ ፕሮፌሽናል ፕሮግራመርስ ኢቭን ዛሬ የሆነ ነገር ሲያገኝ ማወቅ ስፈልግ የምሄድበት ሳይት ነው። ከየት አገኘኸው ደግሞ እሱን ስለው ጉግል አድርጌ ነው እና እዛ ላይ መግባቱ ማግኘቱ መጠቀሙ ከዛ ላይ ከዛ ውርዶ መስራት መጀመሩ በጣም ያስገረመኝ ነገር ነበር። ከዛ የተረዳሁት እና እንደው ለሌሎችም ወላጆች ልጆችን ኤክስፕሎር እንዲያደርጉ ኦፖርቹኒቲውን መስጠትና እንደ አትችሉትም የሚሉት ነገር መኖር የለበትም።
ዶክተር አሰፋ ከዚህ በተጨማሪም ልጆች በሚወዷቸው ነገሮች ላይ እንዲያተኩሩ በማድረግ ውጤታማ እንዲሆኑ ማድረግ ይቻላል ይላሉ።
መጀመሪያ እንትኖችን የማያዝ ነው አንዳንዴ ምን መስራት ይችላሉ። ለምሳሌ ጌም ስለ ጌሚንግ አሁን በራሱ አንዳንድ ልጆችን ብዙ በጊዜያቸውን በጌሚንግ የሚያውሉበት ነገር አለ። ግን ጌም ከመጫወት ይልቅ ጌም መስራት የሚሉትን ነገር ኢንካሬጅ ለማድረግ ሞክር ነበረ እና ሰምሃው ያንንም ወስዶታል እና ይሄ ፓሽን እንደንትን እንደ ሆቢ የሚይዙትን ነገር የሚጠቅማቸውን ነገር በህይወታቸው እውቀት የሚያገኙበትን ነገር እንዲያደርጉ ጋይድ ማድረግ በተወሰነ መልኩ እነዚህ አይነት ነገሮች መሰለኝ እና ፊውቸራቸው ምን ሊሆን እንደሚችል ኮንስታንትሊ ያው ማሳየት እናንትን ማለት ነው።
አቤል ዳኜ በሚሳተፍበት የብሬክስሩ ጁኒየር ቻሌንጅ ወደ ተከታዩና የመጨረሻው ደረጃ የሚያልፉ ሰዎች ነገ ማክሰኞ መስከረም 10 2015 ውጤቱ የሚታወቅ ሲሆን አቤል ሊደግፉት የሚሹት ሰዎች ብሬክስሩ የሚለው የፌስቡክ እና የዩቲዩብ ገጽ ላይ በመግባት የእሱን ቪዲዮ ላይክ በማድረግ እንዲሁም ደግሞ እዛ ላይ መልእክታቸውን በመተው እንዲረዱት ጠይቋል። ከአሜሪካ ድምጽ ለተጠናቀረ ዘገባ ኤደን ገረመው ከዋሽንግተን ዲሲ። ከጋቢና ቬይ ጋር ቆይታችሁን ለማድረግ ስለመረጣችሁ እጅግ አብዝተን እናመሰግናለን። አሁን ደግሞ የምናልፈው ወደ ቴክኖሎጂ ዘገባ ነው። የዩናይትድ ስቴትስ የህዋ ምርምር ጉዞ ጨረቃ ላይ ሰው ማሳረፍ ከቻለ እንሆ ከ50 ዓመታት በላይ አለፉት። ላለፉት 50 ዓመታት ወደ ጨረቃ መመለስ አልተቻለም ወይም ደግሞ አልተፈለገም። ከ50 ዓመት በኋላ በአሁኑ ጊዜስ ምን እየተሰራ ነው? የሚቀጥለው ዝግጅታችን ለዚህ ጥያቄ በእርግጥም መልስ ይኖረዋል። በፍቃዱ ሞርዳ በዚህ ሳምንት የህዋ ሳይንስ ባለሙያ አነጋግሯል።
የዩናይትድ ስቴትስ የህዋ ምርምር ተቋም ናሳ ከ50 ዓመታት ቆይታ በኋላ ወደ ጨረቃ ሰው ለመላክ ዝግጅት ላይ ይገኛል። ከ50 ዓመታት በፊት የነበረው የአፖሎ ተልዕኮ ነው። 6 አፖሎዎች ሄደዋል። የአሁኑ ተልዕኮ አርቴምስ ይባላል። ይሄኛው ተልዕኮም እንደ አፖሎ ሁሉ የተለያዩ ደረጃዎች አሉት። አርቴምስ 1፣ 2፣ 3 እያለ የሚቀጥል ነው። የአርቴምስ 1 መንኮራኩር ባለፈው ነሐሴ ይወነጨፋል ተብሎ ብቁ ሳይሆን በመቅረቱ ጊዜው ተራዘመ። አሁን ለሴፕተምበር 27 ወይም ለመስከረም 17 ቀን ቀጠሮ ተይዟል። የመስቀል ዕለት መሆኑ ነው። ካልሆነም ኦክቶበር 2 ወይም መስከረም 22 ይሆናል ተብሏል። ጉዞው ከእቅዱ ለምን ተጓተተ? የአርቴምስ 1 ተልዕኮ ምንድን ነው? ለሚሉና ሌሎች ተመሳሳይ ጥያቄዎች እንግዳ ጋብዘናል። እንግዳችን ዶክተር ጥላይ ታደሰ በናሳ ጆንሰን የጠፈር ማዕከል የህዋ አየር ንብረት ተመራማሪ ሳይንቲስት ናቸው። የአርቴምስ 1 ተልዕኮ ምንድን ነው ከሚለው እንነሳለን።
አርተምስ ራሱ ፕሮግራሙ ራሱ በተለይ አርተምስ የመጀመሪያው የሙከራ ስራ ነው። ሙከራ ነው። ሙሉን ሚሽኑ ራሱ ቴስት ሚሽን ነው። አሁን ሲስተሙን ለመሞከር ነው የመጀመሪያው። የመጀመሪያው አቴምፕት ነው የምንለው። አቴምፕት ሙከራ ማለት ነው። ሙከራ እስከሆነ ድረስ የሙከራ ዊንዶዎች ይሰራሉ፣ ክፍተቶች ይሰሩና በዚህን ቀን ይሄን ያህል ደቂቃ እንጠብቀዋለን፣ ይሄን ሰዓት ያህል እንጠብቀዋለን። በዛው ሲስተሙ የተፈለገውን የሚያስፈልገውን ለጉዞ የሚያስፈልገውን ኃይልና ጉልበት ካላቀዳጀ ስክራምብል ይሉታል። ያው በቃ ፉርሽ እንዲሆን ወይም ደግሞ ያደርጉታል። ሙከራ አካል ስለሆነ ይሄ ይቀጥላል። አሁንም በሚቀጥለው ሙከራ እስከሆነ ድረስ አንድ ነገር ሊገኝ ይችላል፣ ፊክስ ይደረጋል። በአሁኑ ከኢንጂኑ አንደኛው በትክክል የተፈለገበትን የፕሬዠር ወይም ደግሞ ግፊት እያሳየ አይደለም። ያም ደግሞ ሃይድሮጂን ደግሞ በፓዱን ላውንችን ፓዱ ላይ እና ሮኬቱን የሚያገናኝ ቫልቮች አሉ። እነኛ ችግር ስለተፈጠረባቸው ነው። እነሱን እንግዲህ ኦልሬዲ ቬክሉ ወደ ቬክል አሰምብሊ ቢልዲንግ ተመልሶ ያንን ቼክ ተደርጎ አሁን ወደ ፓዱ ገብቶ ወደ ላውንች ወደሚደረግበት ሳይት ኦልሬዲ ሄዷል።
የአርተምስ አንድ ጉዞ ሰፕተምበር 27 ወይም ኦክቶበር 2 ላለመሳካቱ ምን ማስተማመኛ አለ?
እንግዲህ ሙከራ እስከመሆነ ድረስ አብዛኛውን ነገር ክሊር አድርጎ አልፏል። በተለይ የሃይድሮጂኑ ችግር ነው። ሃይድሮጂን እንግዲህ ሃይድሮጂን ቡስተርስ በሃይድሮጂን ፊውል በአብዛኛው ችግር አለበት። ምክንያቱም ሃይድሮጂን በጣም በዚህ በምናውቃቸው ንጥረ ነገሮች ውስጥ ወይም ደግሞ ባለነው በዚህ በአጽናፈ ዓለም ውስጥ በጣም የመጨረሻው ኤሌመንት ሃይድሮጂን ነው። ሃይድሮጂንን ማኔጅ ማድረግ በጣም ከባድ ነው። ምክንያቱም ሃይድሮጂን ወደ ኔጌቲቭ 400 ዲግሪ ነው ማቀዝቀዝ ያለብን። እንደገና ያንን ስታደርግ ያንን ቴምፕሬቸር ለማውረድ ሌሎ አብረው ተያዙት ኮንቴይነሮቹም ራሳቸው አፌክትድ ይሆናሉ እና ያ ቴምፕሬቸር ብዙውንም ቴክኒካል ፓርቱንም ሊያፋልስ ይችላል እና ይሄ ሁሉ እንትን ተደርጎ ነው ታይቶ ነው ጉዞ የሚደረገው እና ሆፕፉሊ የአሁኑ ይሳካል ብዬ እጠብቃለሁ።
አርተምስ አንድ ጨረቃ ላይ ያርፋል። ዶክተር ጥላይ መልስ አላቸው።
ምንድነው የሚያደርገው? አርተምስ አሁን ከምድር እንደተተኮሰ አንዴ ምድርን ይዞርና ከምድር ወጥቶ ወደ ትራንስሉናር ኢጀክሽን እንለዋለን። ትራንስሉናር ኢጀክሽን ማለት ከምድር ኦርቢት ወጥቶ ወደ ጨረቃ ኦርቢት ይገባል። ወደ ጨረቃ ኦርቢት ከገባ በኋላ ጨረቃን ዞሮ ተመልሶ ይመጣል። አያርፍም ማለት ነው። እንግዲህ ጨረቃን ሲዞር ወደ አጠቃላይ ሚሽኑ 42 ቀኖችን ይቆያል ተብሎ ነው የሚገመተው። ከ26 እስከ 42 ነው ቀኖቹ የተደረጉት። ምክንያቱም እንደ ሁኔታው ደብል ሉፕ የሚያስፈልግ ከሆነ እንደገና ጨረቃን ይዞራል። ጨረቃን ደግሞ በጣም በከፍተኛ ርቀት ከጨረቃ በጀርባው በጣም በከፍተኛ ርቀት የሰው ልጅ እስካሁን ድረስ በዛ ሄዶ አያውቅም ወይ መሳሪያዎቹን ልኮ አያውቅም። በዛ ከፍተኛ ርቀት ላይም ጨረቃን ተሽከርክሮ ነው ወደ ምድር የሚመለሰው። የአርተሚስ ሚሽን ዋናው ዓላማው ሲስተሙን ለመለካት ነው።
እንደተባለው አርተምስ 1 ጨረቃ ላይ አያርፍም፣ በ62 ማይል ርቀት ላይ አንጃቦ ይመለሳል። ከዚህ ተልእኮ ጋር በመጠናቸው ጥቃቅን የሆኑ ግን በርካታ የምርምር ስራዎችን የሚሰሩ መሳሪያዎች አብረው ይላካሉ። መሳሪያዎች ብቻ አይደሉም፣ 3 ምስለ ሰው ወይም አሻንጉሊቶችም ይሄዳሉ። አንድ ወንድና 2 ሴቶች ምን ይሰራሉ?
3 አሻንጉሊቶች በኦራዮን ውስጥ አሉ። ኦራዮን ቬሂክል ውስጥ የኮማንዲንግ ወንበር ላይ ወይም ደግሞ ኮማንደር ወይም ደግሞ የበረራ አዛዡ የሚቀመጥበት ወንበር ላይ የሚቀመጥ አሻንጉሊት አለ። የአሻንጉሊት የተለያዩ ቫይብሬሽን ቴስት ቬስቶችን ያደርጋል። ለምሳሌ በፍንዳታውን ሰዓት ይሁን ከምድር ሲነሳ እንደገና ደግሞ በተለያዩ ኦርቢታል ኢንሰርሽኖች በተለያዩ እንትኖች ሰዓት ላይ የሚኖረውን ቫይብሬሽን የሚለካ መሳሪያዎችን ለብሶ ነው አንደኛው ሮቦት የሚሄደው። ምንድን ነው አሻንጉሊት የሚሄደው ማንኪንስ እንላቸዋለን። ሁለት ደግሞ ጾታቸው በሴት የተሰሩ በሴት መልክ የተሰሩ ማለትም ለብረስት ጾታ ያላቸው ማለት ነው የተሰሩ 2 አሻንጉሊቶች አሉ። ስማቸው ዞራና ሄልጋ ይባላሉ። እነኚህ ሁለቱም ቬስት ያደርጋሉ። አስትሮራድ ቬስት ይባላል። የቬስት ራዲሽንን የሚለካ ነው። አንደኛዋ ያለ ቬስት ነው የምትቀመጠው፣ አንደኛዋ ቬስቱን ታደርጋለች። እንደገና ደግሞ እያንዳንዱ ሰውነታቸው ውስጥ ሴንሲቲቭ የሆኑ ኦርጋኖቻቸው ውስጥ ዶሲሜተሮች ተቀምጠዋል። ዶሲሜተርስ ማለት ራዲሽን የሚለኩ መሳሪያዎች ናቸው። ስለዚህ ሄልጋ ምን ያህል አግኝታለች፣ ያችኛዋ ምን ያህል አላገኘችም፣ ያችኛዋ የኢንቨስት ስለለበሰች የሚለውና ቬስቱ ምን ያህል ራዲሽንን ሊከላከል የሚችለው የሚለውንም ኤክስፐሪመንት ወይም ደግሞ ሙከራ ይሰራ። ብዙ አይነት ተመሳሳይ ሙከራዎች የሚደረጉበት ሚሽን ነው። አርተምስ 1 በጣም ትልቅ ሚሽን ነው።
አርተምስ 1 የሙከራ በረራ ካበቃ በኋላ የአርተምስ 2 ይቀጥላል። ሁለተኛው ተልእኮ ሰው ወይንም አስትሮኖት ይዞ ይሄዳል። 4 አስትሮኖቶች ጨረቃ ላይ አንዣበው ይመለሳሉ፣ አይወርዱም። የሁለተኛው ተልእኮ ከተሳካ በኋላ አርተምስ 3 ይቀጥላል። ይሄኛው አስትሮኖቶችን ይዞ ይሄዳል። 2 አስትሮኖቶች መንኮራኮሩ ላይ ሲቆዩ፣ 2 ግን ጨረቃ ላይ ወርደው ለ9 ቀናት ጨረቃ ላይ ቆይተው ያገኙትን ይዘው ወደ መሬት ይመለሳሉ። ከ4 አስትሮኖቶች አንደኛው ጥቁር ወይም ጥቁር ሴት መሆን እንደሚችል ይገመታል። ይህም ነጭ ያልሆነ ሰው ጨረቃ ላይ ሲያርፍ በታሪክ ውስጥ አዲስ ምዕራፍ ይሆናል። ሩቅ አይደለም፣ ከ3 እስከ 4 ዓመታት ቢወስድ ነው። ሁላችንንም እዛ ደርሰን ለማየት ያብቃል። ዶክተር ጥላይን በእናንተ ስም እናመሰግናለን።
በፍቃዱ ሞረዳ ከዶክተር ጥላይ ሰለሞን ጋር ያደረገውን ቆይታ ነበር የሰማችሁት። ወደ መጨረሻው ዘገባችን እንሻገር። የመብቶችና ዴሞክራሲ እድገት ማዕከል ተቋም ካርድ ባሳለፍነው ሳምንት በአዲስ አበባ ሲሰጥ የቆየውን የአዲሱ ትውልድ የሰብአዊ መብት ተሟጋቾች ስልጠናውን አጠናቀቀ። ስልጠናው ለ10 ተከታታይ ሳምንታት የተካሄደ ሲሆን ከተለያዩ በአዲስ አበባ ከሚገኙ የሁለተኛ ደረጃ ትምህርት ቤት የተውጣጡ 175 ተማሪዎች ወስደውታል። ይህ ስልጠናም ዘንድሮ ለሁለተኛ ጊዜ የተካሄደ መሆኑን ተቋሙ አስታውቋል። በካርድ ድርጅት የፕሮጀክት ስራ አስኪያጅ የሆኑትን አቶ መንግስቱ አሰፋና ስልጠናውን የወሰዱ ወጣቶችን አነጋግሬ ያጠናቀርኩት ዘገባ ቀጥሎ ይቀርባል። መሰረታዊ ሰብአዊ መብት በህይወት የመኖር ከባርነትና ከስቃይ ነጻ መሆን፣ ሀሳብን በነጻነት መግለጽ፣ በነጻነት የመንቀሳቀስ የመስራትና የመማር እንዲሁም ሀብት ንብረትን የማፍራት መብቶችን ያጠቃልላል። ይሁን እንጂ እነዚህ መሰረታዊ መብቶች ኢትዮጵያ ውስጥ በተለያዩ ጊዜያትና አጋጣሚዎች ይጣሳሉ። ይህ አንድም በጨቋኝና አምባገነን ስርዓት ሌላ ጊዜም መብትና ግዴታውን በማያውቅና በተገቢ ሁኔታ በማይወጣ ዜጋ ምክንያት ሊከሰት ይችላል። ይህን ችግር በዘላቂነት ለመቅረፍ የስነ ዜጋ ትምህርት በሀገር አቀፍ ደረጃ መሰጠት ከጀመረ ከአስር ዓመት በላይ ቢቆጠርም አሁንም ድረስ ግን የስነ ዜጋና የመሰረታዊ የሰብአዊ መብት እውቀት ክፍተት እንዳለ ባለሙያዎች ይናገራሉ። በዚህ ዙሪያ የሚንቀሳቀሰው የመብቶችና ዴሞክራሲ እድገት ማዕከል ካርድ ክረምቱን ከተለያዩ ከአዲስ አበባ የሁለተኛ ደረጃ ትምህርት ቤቶች ለተውጣጡ 175 ተማሪዎች የአዲሱ ትውልድ የሰብአዊ መብት ተሟጋቾች ስልጠና በሚል ሲሰጥ ቆይቷል። አቶ መንግስቱ አሰፋ በተቋሙ የፕሮጀክት ስራ አስኪያጅ ናቸው።
ካርድ ወይ ደግሞ የሴንተር ፎር አድቫንስመንት ኦፍ ራይትስ ኤንድ ዴሞክራሲ ከሚሰራቸው የመብት ተኮር እንቅስቃሴዎች አንዱ አካል ነው። ባለፈው ዓመት ነው የጀመርነው። ባለፈው ወደ 300 የሚጠጉ ልጆችን የሁለተኛ ደረጃ ተማሪዎችን አሰልጥነን ነበር። በዚህ የስልጠና ሂደት ውስጥ የስልጠናው አጠቃላይ ሂደት የሰብአዊ መብቶችን አጠቃላይ ጽንሰ ሀሳብ እንዲረዱ የሚያደርግ ስልጠና ነው። አጠቃላይ ቤዚክ ሲሆኑ የሰብአዊ መብቶች አያያዝ፣ የሰብአዊ መብቶች ታሪካዊ አመጣጥ፣ የኢትዮጵያን ሁኔታ እና በአጠቃላይ የመሰረታዊ የሆኑ የሰብአዊ መብቶች ጽንሰ ሀሳቦች እንዲይዙ የሚደረግበት ስልጠና ነው ማለት ነው። ዋና ሀሳቡ እንግዲህ በኢትዮጵያ ውስጥ የሚገነባው ዴሞክራሲያዊ ስርዓት በሂደት ላይ እንዳለ ነው የምናስበው። በዚህ ስርዓት ግንባታ ውስጥ የሁሉንም ዜጎች ተሳታፊነት ለማረጋገጥ ሲባል የሚቀጥለው ትውልዱን ደግሞ በዩኒቨርሲቲ ሳይገቡም ያንን ስልጠና እንዲያገኙና ግንዛቤውን እንዲጨብጡ ይደረጋል ማለት ነው። 400 አካባቢ ለሚሆኑ ተማሪዎች ዘንድሮ እንሰጣለን። እስካሁን ድረስ የሰጠነው አዲስ አበባ ውስጥ ብቻ ነው። በቅርቡ ደግሞ አዋሳ ጀምረናል። ሌሎች ከተሞች ላይ ይቀጥላል ማለት ነው የስልጠና።
በዚህ ስልጠና ላይ ተሳታፊ ከሆኑት ወጣቶች መካከል አንዱ የሆነው የካቲት 23 ትምህርት ቤት የ12ኛ ክፍል ተማሪ ሻምበል ነጋሽ ስልጠናው ከዚህ በፊት የማያውቃቸውን መብትና ግዴታዎቹን እንዲገነዘብ እንዳደረገው ይገልጻል።
ያው በትምህርት ቤት ውስጥ እንደዚህ አይነት ስልጠናዎች ይሰጡ ነበርና ግን እንደዚህ በስፋትና በጥልቀት አልነበረም እስከዛሬ ይሰጡ ነበረው እና በፊት ከሰለጠነው ተጨማሪ እውቀት እንድናገኝ ፍላጎታችን ታይቶ ካርድ ባዘጋጀው ዝግጅት ስልጠና ተሳትፈናል ማለት ነው። እስከ አሁን መብቶች የሚጣሱ እያየን ስለሆነ ቢያንስ ምን ያህል መፍትሄ እናገኛለን ወይም የራሳችን እውቀታችን ጨምረን ሌላ ሰው መፍትሄ ባይሰጠን በራሳችን እንድንሟገት የሚያስችለን አማራጭ ስለሆነ እሱን ተጠቅሜያለሁ እና ሲሰጥ የነበረው ስለ ሰብአዊ መብት ነው። መብትና ግዴታችንን በፊት አናውቅም ነበር። ስላላወቅነውም ይመስለኛል እስካሁን የብዙ ሰው መብትን ሲጋፋ የነበረው እና ቢያንስ ከዚህ ስልጠና በኋላ እኛ ከራሳችን አውቀን የራሳችንን ማስጠበቅን የሌሎችንም መብት ማስጠበቅን እንድንችል አድርጎናል ማለት ነው።
ሻምበል በምሳሌ ያብራራል።
አሁን በእኛ ደረጃ ተለቅ ተለቅ ያለ የመብት መገፋት እና መጨቆን አልደረሰም። ቢያንስ ትምህርት ቤት ውስጥ የሚደረጉ የመብት መገፋቶች ታችን አለማወቅና ግዴታችንም አለማወቅ ሁለቱን ለይተን የመጠቀም ችሎታ አልነበረንም። ቢያንስ ትምህርት ቤት ውስጥ ለምሳሌ አስተማሪ ቢጎል፣ የአስተማሪ ጥራት ቢቀንስ በፊት ላይ ዝም ብለን ነበር የምንቀበለው አለ። ምክንያቱም ሄደን ብንጠይቅ ወይ ልንባረር እንችላለን ያን ፍራቻ ስላለብን ማለት ነው። አሁን ግን ቢያንስ መብታችንን ስንጠይቅ ምን አይነት ግዴታችንን ከኋላ አስከትለን መጠበቅ እንዳለብን አውቀን ቢያንስ መብታችን ተከብሮ የምንፈልገውን ነገር ጠይቀን ማግኘት እንችላለን ማለት ነው። እዚህ ያው እናንተ ጥፍሮች የጥያቄ ጠይቆ መልስ አለማግኘት እስከዚህ በፊት የእኛም አጠያየቅ እስተፋለሁ ላለሁ። ምክንያቱም እውቀቱ ግንዛቤ በደንብ ስላልነበረ ምን ጠይቀው የእኛን መብት ብቻ እንጂ የሌላውን ያገናዘብ አልነበረም። ለምሳሌ አንድ መንገድ ላይ ከፖሊስ ይዘን ወይም ረብሻ ተፈጥሮ ለጥያቄ ቢወስደን ምን ያህል መብታችንን ሳናውቅ ዝም ብለን በእነሱ ባዘዙን ብቻ ነበር የሚሄደው። እንደዚህ አይነት መብት ጥሰቶች ይካሄዱ ነበር። ትምህርት ቤት ውስጥም እንደዛው እንደዚህ አይነት ብዙ የመማር ማስተማር ዘዴ የሚመጡ ችግሮች ዝም ብለን ነበር የምናልፋቸው። ምክንያቱም ሄደን ብንጠይቀው መጨቆን ይደርስብን አዝለን ስለምናስብ እንፈራ ነበር በፊት ማለት ነው። ከዚህ ስልጠና በኋላ ግን እንደማንፈራና እንፈልገውን ጠይቀን እንደምናገኝ ተገንዝበናል። ይሄ አንድ ጥቅሙ ነው። ግዴታም አናውቀውም ነበር እና በፊት ሄደን ወይ ለመጣላት ነው ወይ ደግሞ ዝም ብለን ለመቀመጥ ነበር። አሁን ከዚህ ስልጠና በኋላ ግን ሄደን የጎደለንን ጠይቀን የሰውንም ሳንነካ የራሳችን ተጠብቆ ግዴታችንም አብረን አስኬደን የተሻለ ለውጥ እንደምናመጣ እንዲሁም ሴቶችም በዚሁ ዙሪያ በደንብ የሚጠቀሙ ይመስለኛል።
ይህ ስልጠና ትኩረቱን በሴቶችና በልዩ ፍላጎት ላይ የሚያደረገ ሲሆን የዚህ ስልጠና ሌላኛ ተሳታፊ የሆነችው በረጲ አቤል ትምህርት ቤት የ12ኛ ክፍል ተማሪ አቢጋኤል ቶሎሳ ከሴቶች መብት ጋር ተያይዞ እጅግ ብዙ ነገሮችን ተገንዝቤያለሁ ትላለች።
በጣም አሪፍ ነገር ነበረ። እንዴት ሴቶች ከወንዶች ጋር እኩል እንደሆኑ፣ ራይታችንን እንዴት እንደምንጠቀም፣ ሲቪል ራይት እና ደግሞ ዓለም አቀፍ ህጎች ከኢትዮጵያ ህጎች ጋር እንዴት አንድ ላይ ሆነው እንደወጡ፣ ኢትዮጵያ ስለተስማማችባቸው ስምምነቶች ብዙ ተምረናል። እና ደግሞ መብቶቻችን ሁልጊዜ ሊገደቡ የሚችሉ ነገሮች ናቸው እና ሊገደቡ የማይችሉትን ፈርስት ጀኔሬሽን ራይት ምናምን ብለን በደንብ አይተናል። ይህ ጠቅሞኛል። ስለመገደብ ምናምን አስቤ አላውቅም ነበር።
የካርድ የፕሮጀክት ስራ አስኪያጅ አቶ መንግስቱ ወጣቱ የሰብአዊ መብት ግንዛቤ ማዳበሩ በፖለቲካ ስነ ምህዳሩ ላይ ሰናይ የሆነ ውጤት ያመጣል ብለው እንደሚያስቡ ተናግረው ያሉትን ተግዳሮቶች እንዲያስረዳሉ።
እኛ የሰብአዊ መብቶች ግንዛቤ ማስጨበጫ ከምንሰራባቸው የእድሜ ክፍሎች አንዱ የወጣቱን እንቅስቃሴ ነው። በዩኒቨርሲቲም በሌሎች የእድሜ ክልል ያሉ ወጣቶችን ተደራሽ የምናደርግበት ስልጠናም ግንባታ የግንዛቤ መፍጠሪያ እንቅስቃሴዎች እና ፕሮጀክቶችን እንፈጽማለን። ሴቶችን የሚያጠቃልል ሌሎች ፕሮግራሞች አሉ። የሚዲያ ተቋማት እንዲሁም ደግሞ ሌሎች ሲቪል ሶሳይቲዎች ወይ ደግሞ የማህበረሰብ ተኮር ድርጅቶችን መሰረት ያደረገ ሌሎች እንቅስቃሴዎች አሉ። ስለዚህ ሁሉን አቀፍ ነው ማለት ነው። ይሄ የተሰጠው ስልጠና ደግሞ የወጣቶችና የሴቶችን የማብቃት እንቅስቃሴ ውስጥ አንዱ ክፍል ነው ማለት ነው። ዋና ሀሳቡ ወጣቱ እንግዲህ የሚቀጥለው ትውልድ ነው ብለን ነው የምናስበው። የዛሬም ትውልድ ነው። ስለዚህ በሰብአዊ መብቶች ዙሪያ ግንዛቤ ሊኖረው ይገባል። የአቅም ግንባታም ስራ ሊሰጣቸው ይገባል። ለዲሞክራሲያዊ ስርዓት ግንባታ ጥሩ ግብዓት ነው ብለን ስለምናስብ ሁሉም ሰው ማወቅ አለበት ብለን ስለምናስብ፣ ስለዚህ የዴሞክራሲያዊ ስርዓት ግንባታ ሂደትን የሚያፋጥኑ እንቅስቃሴዎች ስንሰራ የዚህን መሰረት እየጣልን ነው ማለት ነው። ተግዳሮት እስካሁን ድረስ በተለየ መልኩ የምንጠቅሰው የለም። ነገር ግን እንግዲህ በእኛ ሀገር የፖለቲካ ሁኔታም የሚያደርሳቸው አንዳንድ ቻለንጆች አሉ። ሰብአዊ መብት ደግሞ ኢትዮጵያ ውስጥ ሰፊ የሆነ እና ዴሞክራሲያዊ ስርዓትም ደግሞ ሰፊ የሆነ መሰረት እስካሁን ድረስ ስላልተጣለ ገና ጅምር ደረጃ ላይ ያለ ነገር ስለሆነ የግንዛቤ ችግሮች በየደረጃው ይገኛሉ ማለት ነው። በመንግስትም መንግስታዊ ባልሆኑም በሌሎችም ይገኛሉ። እንዲሁም ደግሞ ትራንስፖርት ከአዲስ አበባ ውጭ ወጥተን በምንሰራቸው ቦታዎች አንዳንድ ጊዜ የሴኩሪቲ ፍርሃት የሚኖርባቸው ይኖራሉ። ይህ በጣም ግልጽ በሆነ ሁኔታ የግጭት ቀጠና በሆኑ ክልሎች እና ዞኖች ውስጥ ማካሄድ አንችልም። ያው የሴኩሪቲ የጸጥታ ችግር ባለባቸው ማለት ነው። ማዳረስ ነበር የምንፈልገው እኛ። እንደ አንድ ቻሌንጅ የሚታይ ነገር ነው። ሌላው የግንዛቤ ችግር በየደረጃው የሚገኝ ነው። የመንግስት አካልም ሆነ መንግስታዊ ያልሆኑ አካላት የግንዛቤ ችግር ስላለ አንዳንድ ጊዜ ያ ነገር በተግዳሮት ሊወሰድ የሚችል ነው። ነገር አጠቃላይ ስራው ግን ሴት እየሄደ እንደሆነ ነው
አቶ መንግስቱ አሰፋ። በቀጣይ ይህን ስልጠና ከአዲስ አበባ ውጭ ለማስፋፋትም እቅድ ተይዞ እየተሰራ መሆኑን አስታውቋል። ከአሜሪካ ድምጽ ለተጠናቀረው ዘገባ ኤደን ገረመው ከዋሽንግተን ዲሲ። አድማጮቻችን ከኛ ጋር ስለነበራችሁ እጅግ አብዝተን እናመሰግናለን። በነገው ምሽት በመደበኛው የሬዲዮ በቴሌቪዥን መሰናዷችን እንጠብቃችኋለን። ለዛሬ ያዝንላችሁን እዚህ ላይ ፈጽመናል። የምንሰናበታችሁ ታዲያ በኤርትራዊቷ ሄለን መለስ ሱዳንኛ ሙዚቃ ነው። ኤደን ገረመው መሰናዶውን በመምራት፣ ኤልያስ አስማረ በቅንብሩ፣ ቆንጅት ታዬ በምሽቱ ዋና አዘጋጅነት አብረናችሁ አምሽተናል። ደህና ደሩ።